ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 6 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጅ ይታየና
እኔም ሶሎሞን አባተ ነን። መሠረቱ ጀርመን የሆነው በጸጥታ ጉዳዮች ላይ የሚሠራው የሚውኒሽ የደህንነት ጉባኤ የሚባለው ድርጅት አዲስ አበባ ላይ ስብሰባ ተቀምጧል።
The dimension of the terrorist threat need to be assessed correctly, need to be discussed jointly by Africans and Europeans, because we can no longer isolate ourselves.
የአሸባሪነት ገጽታዎች በአፍሪካውያንና በአውሮፓውያን መካከል በትክክል መገምገም አለባቸው። ጉዳዩ በጋራ ውይይት ሊደረግበት ይገባል። ምክንያቱም ተለያይተን መኖር አንችልም። ሽብርተኝነትን በአፍሪካ ውስጥ ውጤታማ በሆነ መልኩ ካልገታ ነው አውሮፓ መዝለቁ አይቀርም። ለዚህ ጥርጥር የለውም።
የድርጅቱ መሪ አምባሳደር ወልፍጋንግ ኢሽንጋር ናቸው። ዘገባው በአብይ ርዕስ ይቀርባል።
የምሽቱን ዋና ዋና ርዕሰ ዜና ቆንጅት ታሰማናለች።
በአፍሪካ የንግድ እንቅስቃሴ ካልተስፋፋ፣ ጎረቤታም ሀገሮች ድንበሮቻቸውን ለንግድ ክፍት ካላደረጉ እድገታቸው ፈተና ይገጥመዋል አሉ የዓለም ባንክ። ዘጋቢያችን ከስፍራው ሆኖ ያጠናቀራቸው በርከት ያሉ ዘገባዎች ይኖሩናል። አንዱ ርዕሰ ወሬ ይሄ ይሆናል። በናይጄሪያ የቺቦክ ልጃገረዶች ከተጠለፉ ዛሬ ሁለተኛ ዓመት ሞላ። አዲስ ቪዲዮ ብቅ ብሎ ለወላጆቻቸው ተስፋ ፈንጥቋል የሚል ዜናም አለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነ ዘላለም ወርቅ አገኘው ጉዳይ ላይ በዛሬው ዕለት ሊሰጥ የነበረውን ውሳኔ ለሌላ ጊዜ አስተላልፏል። በዚህ መዝገብ 10 ሰዎች በሽብር ወንጀል ተጠርጥረው መከሰሳቸውን መዘገባችን የሚታወስ ነው። ዛሬ ፍርድ ቤቱ ውሳኔ ያልሰጠበት ምክንያት የአስረኛው ተከሳሽ ጥያቄ ተሟልቶ ባለመመለሱ መሆኑ ተገልጿል። መለስካቸው አመሃ ሂደቱን ተከታትሏል።
የፌዴራል አቃቢ ሕግ ከአንድ ዓመት ተኩል በፊት እነ ዘላለም ወርቅ አገኘው በሚል የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው 10 ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ውሳኔውን ሰርቶ ያጠናቀቀ ቢሆንም ውሳኔው ሊያሰማ እንደማይችል ገልጿል። ፍርድ ቤቱ እንዳብራራው ከሆነ ቀደም ሲል አስረኛው ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ እንደ መከላከያ እንዲያዝላቸው አመልክተዋል። ፍርድ ቤቱም ይኸው መዝገብ እንዲመጣ ትዕዛዝ መስጠቱን ዛሬ ገልጿል። ይሁንና ትዕዛዙ የደረሰው አካል የመዝገብ ቁጥሩ ስላልተጠቀሰ ማግኘት እንዳልተቻለ መልስ መስጠቱን አስረድቶ ይህን ውሳኔ ሙሉ ለማድረግና ትክክለኛ ፍርድ ለመስጠት እንዲያስችለው ማዘግየቱን እንደመረጠ ፍርድ ቤቱ አስረድቷል። በመቀጠልም ተከሳሹ ቃል የሰጡበትን መዝገብ ቁጥር ያውቁ እንደሆነ ጠይቋቸዋል። ተከሳሹ አቶ ተስፋዬ ተፈሪም እንደማያውቁ ገልጸው ቃል የሰጡበት ዕለት ግን መስከረም 25 ቀን 2007 ዓ.ም መሆኑን አስታውሰዋል። መዝገቡን ማግኘት የማይቻል ከሆነ ግን ውሳኔው ቢሰጥ እንደማይቃወሙ ተናግረዋል። ፍርድ ቤቱም ያዘጋጀውን ውሳኔ ለማሰማት ለነገ ቀጠሮ ሰጥቷል። በአሁኑ ጊዜ እንዲከላከሉ ተበይኖባቸው ውሳኔውን የሚጠብቁት ዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ናቸው። ይኸው ፍርድ ቤት በዚሁ መዝገብ ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን በአብዛኛው የተቃዋሚ ፓርቲዎች አመራር አባላት የነበሩትን አቶ ሀብታሙ አያሌውን፣ ዳንኤል ሽበሽን ከቀድሞ አንድነት፣ አብርሃ ደስታ ቃረና የሸዋስ አሰፋ ከሰማያዊና የየትኛውም ፓርቲ አባል እንዳልሆኑ የሚገልጹትን አቶ አብርሃም ሰለሞንን በነጻ እንዳሰናበታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። በአፍሪካ የንግድ እንቅስቃሴ ካልተስፋፋና በተለይ ጎረቤታማ ሀገሮች ድንበሮቻቸውን ለስራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው፣ ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንክ ፕሬዚደንት ዛሬ ገልጸዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነ ኪም ዮንግ ኪም ለጋዜጠኞች አስታውቀዋል። በሌላ በኩል በዓለም ዙሪያ ያሉ ከበርቴዎች ከግብር ክፍያ ለማምለጥ ገንዘባቸውን በውጭ ሀገሮች የሚሸሽጉባቸው ኩባንያዎች በብዛት እየተቋቋሙ መሆኑ መንግስታት ድህነትን ለመዋጋት የሚያስፈልጋቸውን ጠቀም ያለ ገንዘብ የሚያሳጣ በመሆኑ አብዝቶ እንደሚያሳስባቸው የዓለም ባንኩ ፕሬዚደንት ሚስተር ኪም አክለው ገልጸዋል። ከዓመታዊው የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ዘገባለን በመጽሔት ይቀርባል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ከሰሜን ምስራቋ ቺቦክ ከ200 በላይ ልጃገረዶችን በጠለፈ በሁለት ዓመቱ ብቅ ያለ አዲስ ቪዲዮ ለወላጆቻቸው ልጆቹ በሕይወት አሉ የሚያሰኝ ተስፋ እንደፈነጠቀ እየተሰማ ነው። ከአራት ወራት በፊት የተቀረጸ ነው ተብሎ በወጣው ቪዲዮ ላይ ያሉትን አብዛኞቹን ልጆች አውቃቸዋለሁ ሲሉ አንዲት ተጠላፊዎቹ የመንደራችን ልጆች ናቸው ያሉ እናት ተናግረዋል። የቺቦክ ልጃገረዶች የተጠለፉበትን ሁለተኛ ዓመት መታሰቢያ በማድረግ በዋናዋ ከተማ አቡጃ በተካሄደው ልጆቻችንን አምጡልን ብሪንግ ባክ አወር ችልድረን የተባለው እንቅስቃሴ በጠራው ሰልፍ ላይ የተገኙት አስቴር ያኮቡ እንባ እየተናነቃቸው ቪዲዮ ላይ ያሉት እነሱ ናቸው፣ ተቀይረዋል። የዛሬ ሁለት ዓመት እንደዚህ አልነበሩም፣ አድገዋል፣ ግን አውቃለሁ እነሱ ናቸው ሲሉ ተደምጠዋል። ቦኮ ሀራም ከቺቦኩ አዳሪ ትምህርት ቤት ስለጠለፋቸው 219 ልጃገረዶች ከተወሰዱበት ጊዜ አንስቶ የት እንዳሉ ሳይታወቅ ከርሞ ነበር። ትናንት የወጣውና በታህሳስ ወር የተቀዳ ነው የተባለው ቪዲዮ 15ቱን ልጃገረዶች ያሳያል። በቪዲዮው ልጃገረዶቹ ማንነቱ ባልታወቀ ሰው ለሚቀርብላቸው ጥያቄ በሀውሳ ቋንቋ ስማቸውንና ከየት እንደተጠለፉ ሲናገሩ ይሰማል።
የተባበሩት መንግስታት ድርጅት በሰላም አስከባሪዎቹ ወሲባዊ ምግባር ብልሹነት ምክንያት ለዓለሙ ድርጅት የምንሰጠውን ገንዘብ ልንቆርጥበት እንችል ይሆናል ሲሉ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበር አስጠነቀቁ።
ሪፑብሊካኑ ሴኔተር ባብ ኮርከር የመንግስታቱ ድርጅት ሰላም አስከባሪዎች በተለይም በመካከለኛ አፍሪካ ሪፑብሊክ እና በኮንጎ ዲሞክራቲክ ሪፑብሊክ የተመደቡቱ ፈጸሙት የተባለው ወሲባዊ ጥቃት እጅግ የዘገነናቸውና ያስቆጣቸው መሆኑን አመልክተዋል። የድርጅቱ ዋና ጸሐፊ ምን ነክቷቸዋል አሉ ሴኔተሩ።
I think the UN is in great jeopardy of building enough critical mass around here where severe penalties should be taken.
የመንግስታቱ ድርጅት በብቃት ማነስ ምክንያት የምንሰጠውን ገንዘብ ብናስቀርበት፣ ብርቱ ቅጣት ቢጣልበት፣ ወሳኝ የሆነውን አቅም ለመገንባት ከባድ ችግር ላይ ነው የሚወድቀው።
ከ8 ቢሊዮን ዶላሩ የድርጅቱ ዓመታዊ የሰላም ማስከበር እንቅስቃሴ በጀት ሩቡን የምታዋጣው ዩናይትድ ስቴትስ ነች። ብዛት ያላቸው ሴኔተሮች እንዲህ ያለ መጠነ ሰፊ የወሲባዊ ጥቃት ውንጀላ እየተሰማ የግብር ከፋዩን ገንዘብ መስጠታችንን መቀጠል የለብንም እያሉ ናቸው። የመንግስታቱ ድርጅት በወሲባዊ ጥቃት በተወነጀሉ ሰላም አስከባሪዎች ላይ ጠበቅ ያለ እርምጃ እየወሰደ ነው። ቢያንስ 2 ክፍለ ጦሮችን ወደ ሀገሮቻቸው መመለሱም ይታወቃል። ይሁንና አዳዲስ ውንጀላዎችም እየተሰሙበት ነው።
ሶማሊያ ውስጥ ሐሰን ሐናፊ ሐጂ የሚባል የቀድሞ ጋዜጠኛ ከአልሻባብ ጋር ተመሳጥሮ 5 ባልደረቦቹ ላይ በተፈጸመ ግድያ ውስጥ ተሳትፏል በመባሉ ከትናንት በስቲያ ሰኞ ሞቃዲሾ ውስጥ ተረሽኗል። ከሐናፊ የመጀመሪያ ኢላማዎች አንዷ ሆርን አፍሪካ የተባለ ተወዳጅ ራዲዮ ጣቢያ ጋዜጠኛ የነበረችውና ቤቷ በር ላይ በጥይት የተገደለችው መሐድ ኢልሚ መሆኗን ጋዜጠኞች ገልጸዋል።
በመጨረሻም የመናውያን ባልተለመደ ሁኔታ በጦርነት ከዳሸቀችው ሀገራቸው የራሱ ሕዝብ ለ10 ዓመታት ያህል ሲያካሄድ በቆየው ግጭት ምክንያት ባለም ዙሪያ ወደ ተበታተነበት የአፍሪካ ቀንድ አካባቢ እየሸሹ ናቸው። ባለፈው አመት ውስጥ ከየመን ጦርነት ከተሰደዱ 176,000 ሰዎች ውስጥ ገሚሱ የጎረፉት ወደ አፍሪካ ቀንድ ሀገሮች መሆኑን የተባበሩት መንግስታት የስደተኞች ኮሚሽን አስታውቋል። ከነዚህ ውስጥ የሚበዙቱ ወደ የትውልድ ሀገራቸው የተመለሱ ሲሆኑ 26,000 ግን መሄጃ የሌላቸው የመናውያን እንደሆኑ ነው ድርጅቱ አክሎ ያስታወቀው። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 6 2008 ዓመተ ምህረት ምሽት ፕሮግራም ነው።
ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ ምጣኔ ሀብት በያዝነው የአውሮፓውያን ዓመት ተቀዛቅዞ እንደሚቀጥል አስታወቀ።
የኢትዮጵያ የእድገት መጠን ድርብ አሃዝ ከሚለው ወደ 4.5% ይወርዳል በሚባልበት ጊዜ አሳሳቢ ሆኖ አገኘዋለሁ። ግን ይሄ መሆኑ እኔ በበኩሌ ግምት ነበረ። አንድ ቀን ይሄ ኢኮኖሚ ወደ ታች ያቆለቁላል የሚል ግምት ነበረኝ።
ዶክተር አክሎግ ቢራራ የምጣኔ ሀብት ጉዳዮች ባለሙያ ናቸው። በምሽቱ ትንታኔ ይሰጡናል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአውሮፓ ሀገሮች በግልም ሆነ በጋራ ከአፍሪካ ሀገሮች ጋር በመሆን የአሸባሪነትን አደጋ ለመዋጋት በቂ ስራ አለመስራታቸውን እየተናገሩ ነው። አውሮፓውያን ከአፍሪካ ጋር ያላቸውን ግንኙነት ከመሰረቱ መለወጥ እንዳለባቸው፣ የአሸባሪነትን ስጋትና አደጋ ሁለቱም ወገኖች በአንድነት ሊገመግሙትና ሊረዱት እንደሚገባም ተገልጿል። መለስካቸው አመሃ ዘገባ አለው።
ዛሬ በይፋ በሸራተን አዲስ የተጀመረው የሚውኒክ ሴኪሪቲ ኮንፈረንስ ማለትም የሚውኒክ የደህንነት ጉባኤ ስብሰባ ዓላማው የሰሜን ከደቡብ ደህንነት ውይይትን ማጠናከር እንደሆነ ለመክፈቻው በተዘጋጀው ጋዜጣዊ መግለጫ ላይ የተሰራጨው ጽሑፍ ያመለክታል። በጀርመን የተመሠረተውና በደህንነት ጉዳዮች ላይ የሚያተኩረው ይኸው የሚውኒክ የደህንነት ጉባኤ የተሰኘው መንግሥታዊ ያልሆነ ድርጅት በአፍሪካ ይህን የመሰለ ጉባኤ ሲያደርግ የአዲስ አበባው የመጀመሪያው መሆኑ ነው። የድርጅቱ መሪ አምባሳደር ወልፍጋንግ ኢሽንጋር እንዳሉት አውሮፓውያን መንግስታት እያንዳንዳቸውም ሆኑ የአውሮፓ ህብረት እጅግ አንገብጋቢ ናቸው በሚባሉ ዓለም አቀፍ የደህንነት ጉዳዮች ላይ እስከ ዛሬ ድረስ በሚበቃ ደረጃ ከአፍሪካ ጋር እንዳልሰሩ የታወቀ ነው።
I certainly believe that there is not enough being done yet by Europe, by the EU, by European countries individually.
በግሌ እንደማምነው እስከ ዛሬ ድረስ የአውሮፓ ህብረትና የአውሮፓ ሀገሮች እያንዳንዳቸውና በጋራ ከአፍሪቃ ሀገሮች ጋር በተናጠልና በጋራ የሽብርተኝነትን አደጋ ወይም ስጋት ለመከላከል በብቃት አልሰሩም። ይህ ቁልፍ ነጥብ ነው። ሆኖም ሁኔታው ዛሬ እየተለወጠ ነው። የጀርመኑን ምሳሌ ልስጣችሁ። አንድ ማንኛውም የጀርመን ሰው ለምን ጀርመን ወደ ማሊ ጦር ሰራዊት ትልካለች ብላችሁ ከአምስት ዓመት በፊት ብትጠይቁት እንኳንስ ጀርመን በዚህች አገር ውስጥ የደህንነት ጥቅም እንዳላት ለማወቅ ቀርቶ ማሊ የምትባል አገር የት እንዳለች እንኳን ላያውቅ ይችል ነበር።
አምባሳደር ውልፍጋንግ ኢሽንጋር እንዳብራሩት የኖረው የአፍሪካና የአውሮፓ የግንኙነት ምክንያትም ሆነ እሴት መለወጥ ይኖርበታል። ዓለም ዛሬ አንድ መንደር እየሆነች በመምጣቷ የአንዱ ስጋት ለሌላው ሰላም ሊሆን አይችልም። የአንዱ ጥቅምም ለሌላው ጉዳት ሊሆን አይችልም። በአምባሳደር ኤሽን ጋር አገላለጽ ይህ ግንዛቤ ቢዘገይም ዛሬ አውሮፓ ይህን እየተረዳች እንደሆነ ይናገራሉ።
We are beginning to discover in Europe, a little late I think, but hopefully not too late, that Africa actually matters.
እኛ አውሮፓውያን መዘግየታችን ባይካድም እጅግ እንዳልዘገየን ተስፋ አደርጋለሁ። አፍሪካ በእርግጥ አስፈላጊ መሆኗን መገንዘብ ጀምረናል። ይህ ግን እንዳለፈው ጊዜ በበጎ አድራጎትና በልማት እርዳታ አይደለም። በእርግጥ እነዚህም አስፈላጊ ጉዳዮች ቢሆኑም አፍሪካ ለራሷ ብቻ ሳይሆን ለአውሮፓም ደህንነት አስፈላጊና ጠቃሚ ነች።
ኃይልን መሳሪያው ያደረገን ጽንፈኝነትን በጋራ ለመዋጋት በሰሜንና በምስራቅ አፍሪካ ቀውሶችን ለመከላከልና የተፈጠሩ ቀውሶችንም ለመቅረፍ እንደ ኢቦላ ያሉትን ወረርሽኞችና በአየር ንብረት ለውጥ ሳቢያ የሚከሰቱትን አደጋዎች በብቃት ለመቋቋም አውሮፓውያንና አፍሪካውያን አንድ ላይ መስራት እንዳለባቸው የጽሑፍ ሰነዶቹ ያመለክታሉ። የአሸባሪነትን ጉዳይ በተመለከተ አምባሳደር ውልፍጋንግ ኢሽንጋር እንዲህ ይላሉ።
The dimension of the terrorist threat need to be assessed correctly, need to be discussed jointly by Africans and Europeans, because we can no longer isolate ourselves.
የአሸባሪነት ገጽታዎች በአፍሪካውያንና በአውሮፓውያን መካከል በትክክል መገምገም አለባቸው። ጉዳዩ በጋራ ውይይት ሊደረግበት ይገባል። ምክንያቱም ተለያይተን መኖር አንችልም። ሽብርተኝነትን በአፍሪካ ውስጥ ውጤታማ በሆነ መልኩ ካልገታ ነው አውሮፓ መዝለቁ አይቀርም። ለዚህ ጥርጥር የለውም።
በአሁኑ ጊዜ ገኖ የወጣውን የስደተኝነት ችግርና በዚህ ረገድ ሁለቱ አህጉራት ትብብራቸው ከየት መጀመር እንዳለበትም አምባሳደሩ ጠቁመዋል።
That refugees do not need to transfer their lives to other continents.
ግጭቶችን እንዴት መያዝ እንዳለብን መወያየት ይኖርብናል። እንዴት እንደምንከላከላቸው፣ እንዴት ከፍጻሜ እንደምናደርሳቸው፣ ከስደተኞች ጋርና ለስደተኞች እንዴት እንደምንሰራ መነጋገር አለብን። ስደተኞች ከጥፋትና ከወታደራዊ ግጭቶች ሲሸሹ የአኗኗር ፈሊጣቸውን ይዘው ወደ ሌሎች አህጉሮች ሳይሻገሩ ሳይፈናቀሉ ሊኖሩ እንደሚችሉ ማረጋገጥ እንዳለብን መወያየት አስፈላጊ ነው። ለዚህ ሁሉ ያነሰ ሳይሆን የበለጠ የአፍሪካና የአውሮፓ ትብብር ያስፈልገናል።
ዛሬና ነገ አዲስ አበባ በሚካሄደው በሚዩኒክ የደህንነት ጉባኤ ስብሰባ ላይ የሚካፈሉ ከአውሮፓ፣ ከዩናይትድ ስቴትስና ከአፍሪካ ወደ 60 የሚጠጉ እውቅ ሰዎች እንደሚገኙ መረጃዎች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዕለቱን አብይ ርዕስ ነበር የሰማነው። መለስካቸው አምሃ እናመሰግናለን። የትንታኔው መጽሔት ይቀጥላል።
በአፍሪካ የንግድ እንቅስቃሴ ካልተስፋፋና በተለይ የጎረቤታማ ሀገሮች ድንበሮቻቸውን ለሥራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው፣ ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንክ ፕሬዚደንት ዛሬ ገልጸዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነ ኪም ዮንግ ኪም ለጋዜጠኞች አስታውቀዋል። ሄኖክ ሰማእግዜር ዓመታዊውን የዓለም ባንክና የዓለም የገንዘብ ድርጅት ወይም የአይኤምኤፍን ጉባኤ እየተከታተለ ነው፣ እዚያው ይገኛል። ሄኖክ እንደምናመሸ።
እንደምናመሸ ሰለሞን።
እግዚአብሔር ይመስገን ሄኖክ። የአፍሪካ ሀገሮች የምጣኔ ሀብት ቅንጅትና የንግድ ግንኙነቶችን በማቀላጠፍና በማሳለጥ ላይ ነው ያተኮሩት ፕሬዚደንት ኪም እና ምን ማለታቸው ነው ለመሆኑ?
እንግዲህ እንደው በአጠቃላይ ስዕሉን ለመስጠት ያህል የዓለም ባንክ ፕሬዚዳንት ኪም ዮንግ ኪም በዛሬው ዕለት በሰጡት የጋዜጣዊ መግለጫ የዓለም ምጣኔ ሀብት እድገት በተፈለገው ፍጥነት አለመሄዱን አስመልክቶ ሰፋ ያለ ንግግር አድርገዋል። ይሄ ደግሞ በተለይ በማደግ ላይ ባሉ ምጣኔዎች እንደ ኢትዮጵያ ያሉ የሚያሳድረውን ተጽዕኖ ገምግመዋል። እንግዲህ ወደ አፍሪካ ስንመጣ የሀገሮች ምጣኔ በአጠቃላይ ቅንጅት ወሳኝ ነው። እርስ በርስ መናገድና እርስ በርስ አብሮ መስራት ለእድገትም ለልማትም ወሳኝ ነው ብለዋል። እስኪ እናድምጥ።
Regional integration is a huge issue for us, and we see the lack of regional integration in South Asia, the lack of regional integration.
አካባቢያዊ ቅንጅት ግዙፉ ጉዳያችን ነው። አሁን የምናየው በደቡብ እስያ፣ አፍሪካ ውስጥና በመካከለኛው ምስራቅ የአካባቢያዊ ቅንጅት ችግር መኖሩን ነው። ይህ ትልቁ ችግራችን ነው። በችግር መዝገባችን ላይም ቀዳሚው ጉዳይ ነው። አውሮፓ ውስጥ አካባቢያዊ ቅንጅትና መተጋገዝ ምን ያህል ጉልበት እንዳለው እናያለን። ድህነትን፣ አለመተካከልን በመቀነስ የንግድን እንቅስቃሴ በመጨመር በኩል ያለውን ድርሻ እየተመለከትን ነው። ስለዚህ አካባቢያዊ ቅንጅት እጅግ በጣም ጠቃሚ ጉዳይ ነው።
ከዚህ ጋር ተያይዞ የአካባቢያዊ ቅንጅት ምን አይነት ትርጉም አለው፣ ምን አይነት ፋይዳ አለው የሚለው ጥያቄ ይነሳል። አፍሪካስ እንዴት ነው በዚህ አይነት መልኩ በጣም በርካታ ሀገሮች ያሉባት የተለያዩ ምጣኔ ሀብቶች እድገታቸውም እንደዚህ ፍጹም የተለያየ ሁኔታዎች ባሉበት በአውሮፓ ምሳሌ ሳይሆን በተለያየ በራሷ መንገድ አፍሪካ እንደምታደግ ነው የምጣኔ ሀብት ባለሙያዎቹም የሚያስረዱት። እንደው ነገሩን ለማስረዳት ያህል
አዎ እንዳልከው ነው፣ አፍሪካ እኮ እንደ አውሮፓ አይደለችም፣ በጣም የተዘበራረቀች ነች። ፖለቲካዋ ጫፍና ጫፍ የረገጠ ነው። የሀብቷም ሁኔታ እንደ ናይጄሪያና እንደ ጅቡቲ አይነት ሰማይና መሬትን የሚያክል ልዩነት ያላቸው ሀገሮች ነው እና ለማመሳከርና ለማገናዘብ አስቸጋሪ ነው የሚመስለው።
አዎ አፍሪካም የራሷ የሆነ የአካባቢያዊ ውህደት እንደሚኖራት ነው የሚገልጹት። እንደው ነገሩን ለማስረዳት ያህል አካባቢ ውህደት ስንል በመጀመሪያ የፖለቲካ ውህደትም ሳይሆን እርስ በርስ መናገድ መቻል። ኢትዮጵያና ኤርትራ ድንበራቸውን ከዘጉ ምን ያህል ጊዜያቸው ነው? ሸቀጦችና ንግዶች አይተላለፉም። በኢትዮጵያና ሶማሊያ መካከል ያለው፣ በኢትዮጵያና በኬንያ መካከል ያለው የአፍሪካ ጎረቤት ሀገሮች እርስ በርስ የሚናገዱት 10% ብቻ ነው። እንዲያውም የዓለም ባንክ ፕሬዚዳንት እንደገለጹት ከአውሮፓና ከአሜሪካ ጋር መናገድ ይቀላቸዋል ሲሉ ነበር። ድህነትን ለመቀነስ ደግሞ እርስ በርስ መናገድ ወሳኝ ነው ብለዋል ፕሬዚዳንት ኪም። እናድምጥ።
From our perspective, trade is extremely important for
እንደኔ ንግድ ድህነት እንዲያከትም ለማድረግ እጅግ አስፈላጊ ነው። አንዲት ሀገር ድህነቷ የበዛ በሆነ መጠን ከንግድ ተጠቃሚ የመሆኗ ምድል የዚያኑ ያህል ከፍ ያለ ነው። ስለዚህ ባለፉት ዓመታት ባጋጠመን የእድገት መቀዛቀዝ መጠን በጣም እየሰጋን ነው። በመሆኑም ንግድ እንዲነቃቃና እንዲጠናከር እንፈልጋለን። በተለይ ደግሞ አፍሪካ ውስጥ የንግድ መሰናክሎች እንዲወገዱና ንግዱ የተሻሉ ዕድሎችንና ጥቅሞችን እንዲያስገኝ እንፈልጋለን። መገለል አዝማሚያና ከንግድ ግንኙነቶች የመራቅ እንቅስቃሴ ለድሆች በጣም መጥፎ ነው። ድህነትን ለመቀነስ ለሚደረገው ጥረትም ደንቃራ ነው።
ሄኖክ፣ የዓለም ባንኩ ፕሬዚደንት ኪም ዮንግ ኪም በዚሁ ዛሬ በሰጧችሁ መግለጫ ላይ የግጭቶችን የስደትና የፍልሰትን ጉዳይ አስመልክተው በተለይ ደግሞ አፍሪካ ቀንድንም አንስተው ተናግረው ነበር። እስቲ ዘርዘር አድርግልን ይህንን።
ልክ ነው እንግዲህ በተለይ የአውሮፓ ሀገሮች ከ1 ሚሊዮን በላይ ስደተኞች ከመካከለኛው ምስራቅና ከሰሜን አፍሪካ እየሄዱ እንደሚገኙ ይታወቃል። የሶሪያውንም ግጭት ሽሽት የሚፈልሱ ሰዎች በርካታዎች ናቸው። ፕሬዚደንት ኪም አንድ ያሰመሩበት ጉዳይ የአፍሪካ ቀንድና የሳህል አካባቢዎች የምጣኔ ሀብት እንቅስቃሴዎቻቸው ካልተስፋፉና ካልተበረታቱ፣ የስራ እድሎች ለወጣት ትውልድ ካልተፈጠሩ፣ እንደዚሁም ደግሞ ግጭቶች ከተባባሱ የስደተኛውና የፍልሰተኛው ቁጥር በእጅጉ ያሻቅባል ሲሉ ነው የገለጹት።
The thing that really worries us is what if this instability spreads to...
አሁን የሚያስጨንቀን ጉዳይ አለመረጋጋቱ በሳህል አውራጃ ሁሉ ቢዛመትስ፣ ወደ መካከለኛው አፍሪካ ቢዛመትስ፣ በእነዚህ አካባቢዎች ያሉ ስደተኞች እየተፈናቀሉ ወደ አውሮፓና ወደ ሌሎች አካባቢዎች ቢጎርፉስ የሚለው ነው። እኔ እንደሚመስለኝ ግጭቶችን መዘንጋት በዓለም ዙሪያ ከፍተኛ ጫና ሊያሳድር የሚችልን ግዙፍ አደጋ ችላ ማለት ነው። መካከለኛው ምስራቅና ሰሜን አፍሪካ ብቻ አይደለም እያየን ያለነው፣ ሳህልንና የአፍሪካ ቀንድንም ጭምር ነው።
ሰለሞን፣ እንዲያው ለማጠቃለል ያህል እዚህ ላይ እንግዲህ የዓለም ምጣኔ ሀብት በዚህ በያዝነው ዓመት በ3.2% ነው እንደሚያድግ የሚጠበቀው። የኢትዮጵያ ምጣኔ ሀብት በአካባቢው በተከሰተው ድርቅ የተነሳ ወደ 4.5% ይወርዳል። ይሄም ከሰነበተበት በጣም በእጅጉ ያነሰ በመሆኑ ሁኔታዎች፣ ግጭቶችና ያልተጠበቁ የድርቅና የአካባቢ አየር ለውጦችም የሚያስከትሏቸውን ተጽዕኖ የሚያሳይ ነው። ሰለሞን
አመሰግናለሁኝ። ሄኖክ፣ እንግዲህ ተጨማሪ ዘገባዎችን ደግሞ ወደፊት እንጠብቃለን። ለዛሬ ደህና እምሽ፣ መልካም ስራ፣ መልካም ቆይታ።
አመሰግናለሁ ሰለሞን።
ወደ ቀጣዩ ዘገባ ስናልፍ ካለፈው አርብ ጀምሮ ውሃ በመቋረጡ ምክንያት ችግር ውስጥ መሆናቸውን የገለጹት የአምቦ ዩኒቨርሲቲ አዋሮ ግቢ ተማሪዎች ከትናንት ጀምሮ ደግሞ መብራት መቋረጡ ተሰምቷል። የውሃና የኃይል መቋረጡን ተከትሎ የግቢው ተማሪዎች በሙሉ ተቃውሞ ሲያቀርቡ አስለቃሽ ጢስ እንደተወረወረባቸውና እንደተደበደቡም አንዳንድ ተማሪዎች ገልጸዋል። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳ ያጠናቀረችውን ሪፖርት ጽዮን ግርማ ታቀርባለች።
የአምቦ ዩኒቨርሲቲ አዋሮ ግቢ ተማሪ ጫልቺሳ ሬቡ ለአሜሪካ ድምጽ እንደተናገረው ካለፈው አርብ ጀምሮ ከተቋረጠው የውሃ አገልግሎት በተጨማሪ ረቡ ምሽት መብራት ሲጠፋ የግቢው ተማሪዎች በሙሉ ከየመኝታ ክፍላቸው ወጥተው በአንድ ላይ ተቃውሞ እንዳሰሙ ያስረዳል። በቦታው እንደነበር የሚናገረው ይሄ ተማሪ መብራት የጠፋው የተማሪዎች የጥናት ሰዓት ላይ በመሆኑ እንዴት እናጥና የሚል ጥያቄን ያዘለ ተቃውሞ እንዳቀረቡ ይናገራል።
ግቢው ውስጥ የሰፈረው የፌዴራል ፖሊስ ብዛትና የተማሪው ቁጥር መሳ ለመሳ ነው። የፌዴራል ፖሊስ አባላት የተማሪውን ተቃውሞ ሲመለከቱ አስለቃሽ ጢስ ወረወሩ። ተማሪው ወዲያውኑ ወደ የአቅጣጫው ተበታተነ። ገሚሶቹ ወደ ተማሪዎች መዝናኛ አዳራሽ፣ ሌሎቹ ወደ መኝታ ክፍላቸው፣ አንዳንዶች ወደ ያገኙበት ሸሹ።
ፖሊሶቹ ወደ የመኝታ ክፍላቸው እየገቡ እምባ ጭውን ጢስ እንደወረወሩባቸው የሚናገረው ተማሪ ጫልቺሳ ጭሱን መቋቋም ያቃታቸው ተማሪዎች መኝታ ክፍላቸውን እየከፈቱ መውጣታቸውን ይገልጻል። ከዚያም ፖሊስ ተማሪዎቹን ወደ መሬት አውርዶ በግቢው ንጣፍ ወይም ደግሞ ኮብልስቶን ላይ እስከ ሌሊቱ 8 ሰዓት ስፖርት እያሰራ እንደቀጣቸው ተናግሯል።
ዮቱንም ንፍራላ አስከሳበው
ዛሬ ገብተን እንድንማር የተነገረን ቢሆንም በአንድ ትምህርት ቤት ውስጥ ሊኖር የሚገባው ተማሪና አስተማሪ ብቻ ነው። በዩኒቨርሲቲው ቅጥር ግቢ ውስጥ በተማሪው ቁጥር ልክ ሰፍሮ የሚገኘው ፌዴራል ፖሊስ ግቢውን ለቆ ይውጣ፣ ያለበለዚያ የምንደበደብበትን ቀን ስለማናውቅ ክፍል ገብተን አንማርም አልን።
በዚህም ምክንያት ዛሬም የመማር ማስተማር ሂደቱ እንደተቋረጠ የሚገልጸው ተማሪ ጫልቺሳ ማክሰኞ በውሃ ማመላለሻ ወይም ቦቴ መኪና ውሃ ቢመጣላቸውም መጠኑ ትንሽ በመሆኑ እንዳልተዳረሳቸው ይናገራል። በዚህ ጉዳይ ላይ ያነጋገርናቸው ሌሎች ተማሪዎች በውሃ መጥፋት ለበሽታ እንዳረጋለን፣ እየደረሰብን ባለው ድብደባም በሽተኛ እንሆናለን የሚል ስጋት እንዳላቸው ጠቁመዋል። ካለፈው አርብ ጀምሮ በአምቦ ዩኒቨርሲቲ አዋሮ ግቢ የውሃ አገልግሎት በመቋረጡ ተማሪዎች የሚጠጡት የሚታጠቡበትና ለመጸዳጃ አገልግሎት የሚጠቀሙበት በማጣታቸው ችግር ውስጥ መውደቃቸው እንደተናገሩ መዘገባችን ይታወሳል። ይህንኑ በተመለከተም ማብራሪያ እንዲሰጡን ለአምቦ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ላቀው ወንድሙ ተደጋጋሚ ሙከራ አድርገን ስልካቸው ሳይነሳ በመቅረቱ ልናገኛቸው ሳንችል ቀርተናል። የአዋሮ ግቢ የተማሪዎች ዲን አቶ አበበ መንግስቱን ትላንት አግኝተናቸው ውሃውን በተመለከተ ላቀረብንላቸው ጥያቄ በአምቦ ከተማ ከተቋረጠው የውሃ ችግር ጋር ተያይዞ በግቢው ውስጥም ጥቂት ችግር እንደነበር ገልጸው፣ ነገር ግን አሁን ውሃ በመምጣቱ ችግሩ እንደተቋለለ አስረድተው ነበር። ለተቋረጠው አገልግሎት ተቃውሞ ያሰሙ ተማሪዎችም እንዳልተደበደቡ ነግረውን ነበር። ትናንትናና ዛሬ የተፈጠረውን ሁኔታ አስመልክተን መልሰን ብንደውልላቸውም ስብሰባ ላይ ናቸው ከሚል መልስ ውጪ ልናገኛቸው ሳንችል ቀርተናል።
ወደ ተከታዩ የመጽሔት ዘገባ እናልፋለን። ወደ የመን ነው የሚወስደን። የመናውያን በጦርነት ከዳሸቀችው ሀገራቸው ወደ ሶማሊላንድ እየሸሹ ነው። የየመናውያኑ ያልተለመደ ስደት የራሱ ሕዝብ ለአስሮች ዓመታት ያህል ሲካሄድ በቆየው ግጭት ምክንያት በዓለም ዙሪያ ወደ ተበታተነባት የአፍሪቃ ቀንድ አካባቢ እየሸሹ መሆኑ ብዙዎችን እያነጋገረ ነው። ከሀርጌሳ ሶማሌላንድ የደረሰን የጂል ክሬግ ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
ካለፈው ዓመት ወዲህ ከሀገራቸው ከተሰደዱት 176,000 የመናውያን ወደ ግማሽ የሚጠጉት ወደ አፍሪቃ ቀንድ አካባቢ እንዳመሩ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ገልጿል። ብዙዎቹ ወደ ሀገሮቻቸው የሚመለሱ አፍሪቃውያን ሲሆኑ 26,000 የሚሆኑት ግን መድረሻ የሌላቸው የመናውያን ናቸው። ዋሲሞ ሰይድ መሐመድ አደን የሚገኘው መኖሪያ ቤታቸው በሁቲ አማጽያን ከተመታ በኋላ ባለፈው የካቲት ወር ከባለቤታቸውና ሁለት ልጆቻቸው ጋር ወደ ሶማሊላንድ ተሰደዱ። መኖሪያ ቤታቸው በተመታበት ወቅት እንዳጋጣሚ ሆኖ መላው ቤተሰብ ቤት ውስጥ አልነበረም። ይሁንና መሐመድ ቤተሰባቸውን ይዘው ከበባ ስር ወደማትገኘውና የየመን ፓስፖርትን ማለት የይለፍ ሰነድን ከሚቀበሉት ግዛቶች አንዷ ወደሆነችው ሶማሊላንድ ተሰደዱ።
This is the only country where the cost of living is cheap.
የኑሮ ውድነት የሌለባት ሀገርች ብቻ ናት። በዚያም ላይ የጸጥታ ሁኔታ ጥሩ ነው። ከህዝቡ ጋር ተዋህደን መኖር እንችላለን።
መሐመድ ያጎታቸው ወዳጅ በሆነው ሶሪያዊ ዳቦ ቤት ተቀጥረው ይሰራሉ።
The situation here is very good, but I'm lacking some materials.
እዚህ ያለው ሁኔታ ጥሩ ነው። ይሁንና የሚያስፈልገኝን ቁሳቁስና ድጋፍ አላገኘሁም። ወደ ሌላ ሀገር መሄድ ፈልጋለሁ ግን ከባድ ነው። ባለቤቴንና ሁለት ሴቶች ልጆቼን ይዤ በባህር ሊገጥመን የሚችለውን አደጋ መጋፈጥ አልፈልግም። በህጋዊ መንገድ ወደ አውሮፓ ወይም ሌላ ቦታ የመሄድ እድል ባገኝ ግን እሄዳለሁ።
ለየመን ስደተኞች ያለው እድል ውስን ነው። ብዙዎቹ ለህገ ወጥ አሸጋጋሪዎች የሚከፍሉት ገንዘብ የላቸውም። በአደን ባህረ ሰላጤ በኩል ግብጽ ሄደው ወደ ሜዲትራኒያን ባህር ለመድረስም ገንዘብ ያስፈልጋል። እንደዛም ሆኖ ወደ አውሮፓም ሆነ ወደ ቱርክ ለመጓዝ ብዙዎቹ ቪዛ ለማግኘት አይችሉም። ሶማሊላንድ የተረጋጋ ሁኔታና መልካም የአስተናጋጅነት መንፈስ ቢኖራትም ደሃ ግዛት መሆኑ አልቀረም። የሥራ አጥነት ብዛትም ከፍተኛ ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ከየመን ሶማሊላንድ ከገቡት 10,000 ሰዎች 1,900ዎቹ የመናውያን ናቸው። ሶማሊላንድ ውስጥ የስደተኞች ሰፈር የለም። የግዛቲቱ መንግስት የስደተኞች ሰፈር መገንባቱን አይቃወምም። የስደተኞች አገልግሎት ግን ስደተኞቹ መጠለያ ለመገንባት የሚያስፈልግ ያህል ብዛት እንደሌላቸው አስገንዝቧል። ሶማሊላንድ ከሶስት ዓመታት ጦርነት በኋላ እንደ አውሮፓ አቆጣጠር በ1991 ዓ ም ከሶማሊያ ተገንጥላ የራስዋን አስተዳደር መሰረተች። ስለሆነም የሶማሊላንድ ህዝብ የስደተኝነትን ተመክሮ ጠንቅቆ ያውቃል። ይሁንና ይዞታው ውስን ነው። የሶማሊላንድ መልሶ የማስፈር ሚኒስትር አሊ ሰይድ ራይጋል ያብራራሉ።
The refugees are in the same situation as Somalilanders because this
ስደተኞቹ ከሶማሊላንድ ነዋሪዎች ጋር በተመሳሳይ ሁኔታ ላይ ነው የሚገኙት። ምክንያቱም የግዛቲቱ ህዝብም በቂ ስራ እድል የለውም። ስለሆነም ማንኛውም ክህሎት ያለው ሰው እዚህ ሊሰራ ይችላል። ልንረዳቸውም እየሞከርን ነው።
ስደተኞቹ ሶማሊላንድ ሲገቡ የተባበሩት መንግስታት የስደተኞች አገልግሎት ምግብ፣ የህክምና አገልግሎትና እያንዳንዳቸው 100 ዶላር ገደማ በመስጠት ይቀበላቸዋል። ከፈለጉም በሶማሊያ ውስጥ የመጓጓዣ አገልግሎት ሊያገኙ ይችላሉ። ጅሃን አሊ የተባለች የመናዊት ስደተኛ ወደ ሰለጠነ ሀገር መሄድ ፈልጋለሁ ትላለች።
ወደ ሰለጠነ ሀገር መሄድ ፈልጋለሁ። በገንዘብ ራሴን መቻል ፈልጋለሁ። ወደ ትምህርት ቤት መመለስ ፈልጋለሁ። ጥሩ ህይወት እንዲኖረኝ ነው የምመኘው። እዚህ ግን ኑሮ ጥሩ አይደለም።
ለአሁኑ ግን እዚያው ሶማሊላንድ ባለው ሁኔታ ከመኖር በስተቀር ሌላ አማራጭ የላቸውም።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣውን ሪፖርት ይፋ አድርጓል። ሪፖርቱ እንደ አውሮፓውያን አቆጣጠር በ2015 ባለፈው ዓመት ማለት ነው በዓለማችን ለደረሱ የመልካም አስተዳደር ቀውሶች ቁልፍ ችግሮች ሲል የጠቀሳቸው የአሸባሪ ቡድኖች አረመናዊ ጥቃቶችና የመንግስታት በሲቪል ማህበረሰቡ ላይ የሚያካሂዱት አፈና ናቸው። ሪፖርቱ መሻሻሎች መታየታቸውንም አብሮ ያወሳል። የቪኦኤው ኒክ ቺንግ ዘግቦበታል። ሶሎሞን ክፍሌ ያቀርበዋል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሶሪያና ኢራቅ የሚያካሂደው የፍጅት ዘመቻ፣ በአውሮፓና በመካከለኛው ምስራቅ ሀገሮች የደረሱ የስደተኛና ሰብአዊ ቀውሶች፣ የሲቪል ማህበረሰቡን ለማፈን ሲባል በመንግስታት የሚፈጸሙ ጭቆናዎች ያለፈውን የአውሮፓውያኑን ዓመት 2015ን የሰብአዊ መብቶች አያያዝ እጅግ ከባድ አድርገውታል። ውጭ ጉዳይ ሚኒስትር ጆን ኬሪ አእምሮን ይረብሻሉ ያሏቸውን ችግሮች ዘርዝረዋል።
The most widespread and dramatic violations in 2015 were those in the Middle East.
በ2015 የሰብአዊ መብቶች በስፋት ተጥሰው የታዩት መካከለኛው ምስራቅ ውስጥ ነው። በዚያ የበርካታ አሸባሪ ቡድኖች መገኘትና የሶሪያ የእርስ በርስ ጦርነት በህዝቦች ላይ እጅግ የከፋ ስቃይ አድርሰዋል ብለዋል ጆን ኬሪ። ሪፖርቱ በማከልም አፍሪካ ውስጥ በጨካኝ ቡድኖች የተፈጸሙ ጥቃቶችንም ያወሳል። እንደ ቦኮ ሐራምና አልሻባብ ያሉ አሸባሪዎችን ለማስወገድም መልካም አስተዳደር አይነተኛው መፍትሄ ነው ሲል ያሰምርበታል። የቻይና፣ የቱርክ፣ የሩሲያ፣ የኢራንና የኩባን ጨምሮ መንግስታት ሚዲያውን፣ የሲቪል ማህበረሰቡንና ተቾችን የጥቃት ኢላማ ያደርጋሉ ሲልም ሪፖርቱ ይወነጅላቸዋል። መሻሻሎች የታዩባቸው አካባቢዎች መኖራቸውን ግን ሪፖርቱ ሳይጠቅስ አላለፈም። ውጭ ጉዳይ ሚኒስትር ጆን ኬሪም አብራርተውታል።
We have seen important democratic gains in such countries as Tunisia, Nigeria, Sri Lanka, and Burma, though in each
እንደ ቱኒዚያ፣ ናይጄሪያ፣ ሽሪላንካና በርማን በመሳሰሉ ሀገሮች ጠቃሚና ዲሞክራሲያዊ ለውጦች መደረጋቸውን ታዝበናል። አሁን ግን በእያንዳንዱ ሀገር ውስጥ ገና ልንጋፈጣቸው የሚገቡ ችግሮች ቢኖሩም ከሁሉም ጋር በቅርበት ተባብረን ለመስራት እየጣርን ነው፣ በሚያደርጉት ጥረትም እናግዛለን ብለዋል። አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ለቪኦኤ ሲናገሩ ይህ የሰብአዊ መብቶች አያያዝ ሪፖርት ለባዕዳን ሀገሮች የሚሰጥ እርዳታን አስመልክቶ ዋሽንግተን የምትከተለውን ፖሊሲ ያሳውቃል ይላሉ ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ቶም ማሊኖስኪ።
You can be certain that wherever we have credible evidence that a unit or an individual
አባል የሆነ ቡድንም ይሁን ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸማቸው አስተማማኝ ማረጋገጫ ካገኘን በምንም አይነት እርዳታ እንደማንሰጣቸው እርግጠኛ መሆን ትችላለህ ብለዋል። አንዳንድ ታዛቢዎችም የሰብአዊ መብቶችን ማክበር ጉዳይ ዩናይትድ ስቴትስ ለምትከተለው የውጭ ፖሊሲ አብላጫው መመዘኛ ሊሆን ይገባል ይላሉ። ሴራ ማርጎን የሂዩማን ራይትስ ዋች የዋሽንግተን ቢሮ ዋና ዲሬክተር ያስረዳሉ።
I think one of the concerns we have at Human Rights Watch is that even though this document is so accurate
እንደሚመስለኝ Human Rights Watchን አንዱ የሚያሳስበው ጉዳይ ምንም እንኳን ይህ የሰብአዊ መብቶች አያያዝ ሪፖርት በአብዛኞቹ ሀገሮች ውስጥ ጥሰቶች እንደሚፈጸሙ ትክክለኛና ግልጽ ቢሆንም በሚፈልገው መንገድ ጥቅም ላይ ሲውል አለመታየቱ ነው።
ምክር ቤቱ በፈቀደው መሰረት የዩናይትድ ስቴትስ መንግስት ይህን የዓለም ሀገሮች የሰብአዊ መብቶች አያያዝ አመታዊ ሪፖርት ሲያወጣ የዘንድሮ 40ኛው መሆኑ ነው።
ሶስት ከ37 ደቂቃ ሆነ ከምሽቱ አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ በቪኦኤ 24 ነው እየተከታተላችሁን ያላችሁት። amharic.voanews.com ዌብሳይታችን ነው። እንዲሁም በትዊተርና በፌስቡክ መሳተፍ ለምትፈልጉ ቪኦኤ አምሃሪክ ላይ ታገኙናላችሁ። ጋቢናም ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ይቀርባል። አስተናጋጆቻችሁ ለምሽቱ ሰለሞን አባተና
ቆንጂት ታዬ ነን።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆች እንዲሁም አድማጮች እንደምን አላችሁ? ሄኖክ እባላለሁ። ከለንደን ነው የምደውለው። ፕሪል 12 2016 ላይ ስላሰማችሁት ሐኪሞን ይጠይቁ በሚለው ፕሮግራም ላይ ሰዎች ከታተሉኛል እና ሰዎች አስቸግሩኛል ብለው ስለሚሉ ሰዎች ሐኪማ አቅርባቸው አነጋግራቸው ነበር እና በዛ ምክንያት ላይ እኔ የደረሰብኝ ሁኔታ ስላለ ያንን ሁኔታዬን የዲያስፖራው ስውር ደባ በሚለው መጽሐፌ የዛሬ አንድ አመት ተኩል አካባቢ በጻፍኩት ላይ በግልጽ አስቀምጨዋለሁ እና መጽሐፉን በአማርኛም እንዲሁም በእንግሊዘኛም ገበያ ላይ ሆኗል እና በአማርኛ ላይ ገበያ ላይ ከሆነ በኋላ ወደ 50 ሚሊዮን ኢትዮጵያውያን ከመላው ዓለም የኔን አይነት ችግር የደረሰባቸው ኮንታክት አድርገውኝ አሁን ኢትዮጵያ ውስጥ ማህበር ለመመስረት በመዘጋጀት ላይ ነን እና እኔን ለማግኘት ከፈለጋችሁ የዲያስፖራው ስውር ደባ ወይንም ሄኖክ አያሌው ብላችሁ ጉግል ብታደርጉ ልታገኙ ትችላላችሁ። ይሄን በልክ ለቪኦኤ ነው ማስተላልፈው። ባለፈው መጽሐፌን በኢትዮጵያ ሳስመርቅ አቶ ንግሱ አክሊሉና አቶ መለስካቸው አማተጋብዘው ተገኝተው ነበር እና በጣም ብዙ ምሁራኖች፣ ዶክተሮች፣ ማስተር ፒኤችዲ ያላቸው ብዙ ሰዎች በዚህ ጉዳይ ላይ የተጎዱ ናቸው። እኔም እንግሊዝ ሀገር ውስጥ በጣም በታወቀ ስፔሻላይዝድ ሆስፒታል ውስጥ በሲኒየር ነርስነት ነው ማገለግለው እንዲሁም ፓብሊክ ሄልዝ ስለ ህዝብ ጤና የማስተርስ ዲግሪ አለኝ እና ይሄ ጉዳይ በኢትዮጵያኖች ላይ የግለሰብ ችግር ከመሆኑ አልፎ የፓብሊክ ሄልዝ ችግር እየሆነ ነው የመጣው እና ችግሩ በጣም እየተስፋፋ ነው።
ሰላም የቮይስ ኦፍ አሜሪካ ሬዲዮ ጣቢያ ዋሽንግተን ዲሲ። መልካም አስተዳደርን በተመለከተ የኢትዮጵያ ጠቅላይ ሚኒስትር ህዝቡን ይቅርታ መጠየቃቸው መልካም ቢሆንም አነስተኛ ደረጃ የስራ ቦታ ይዘው በሚሰሩ ሰራተኞችን ከስራቸው ማባረር ለምን ተፈጠረ? በመጀመሪያ በአዋጅ የወጣ መሆኑ ታውቆ ከበላይ ያሉት የህዋት አባሎች ላይ ለምን እርምጃ አልተወሰደም ሲል በማክበር ጠይቃለች። ኢትዮጵያ ለዘላለም ትኑ። አማረ መኮንን ከፔንሰልቬኒያ።
አስተያየት የላካችሁልንን እናመሰግናችኋለን። ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት መልእክቶቻችሁን አኖሩልን። ኢሜል ነው የሚሻለኝ አልደውልም ካላችሁ ደግሞ horn@voanews.com ላይ ላኩልን እናገኘዋለን።
የዓለም የገንዘብ ድርጅት IMF የኢትዮጵያ ምጣኔ ሀብት በያዝነው የአውሮፓ ዓመት ተቀዛቅዞ እንደሚቀጥል አስታውቋል። ባለፈው ዓመት 10.2 ከመቶ ያደገው የሀገራዊ ምርት ምጣኔ ወደ 4.5 ከመቶ ዝቅ ሲል የዜጎችን የእናንተን ኑሮና ኪስ እንዴት ይመለከታል? ሄኖክ ሰማግዜር በዓለም ባንክና በሌሎች የልማት ተቋማት ከ30 ዓመታት በላይ የሰሩትን ዶክተር አክሎግ ቢራራን ለውይይት ጋብዟል።
ከዓለም የገንዘብ ድርጅትና የዓለም ባንክ ዓመታዊ ጉባኤ ላይ ነው የሚገኘው። መስመር ላይ እንግዳሉኝ ዶክተር አክሎግ ቢራራ በዓለም ባንክ ለበርካታ ዓመታት በዓለም አቀፍ ምጣኔ የሰሩ ባለሙያ ናቸው። እንደምናመሹ ዶክተር አክሎግ።
ጤና ይስጥልኝ አቶ ሄኖክ፣ እንደምንሰነበት?
ደህና። እንግዲህ በትናንትናው ዕለት ዜናም ያቀረብነው ጉዳይ አለ። የኢትዮጵያ ምጣኔ ሀብት ለሚቀጥለው አንድ ዓመት በተለይ የአውሮፓውያን ዘመን 2016 ላይ እንደሚያሽቆለቁል የዓለም የገንዘብ ድርጅት ጠቁሟል። ማሽቆልቆል ስንል 4.5% የሚሆን ሀገራዊ ሀብት ምጣኔ እድገት እንደሚኖር ነው ድርጅቱ የተነበየው። ይህንን ቁጥር ሲመለከቱ በቅድሚያ የእርስዎን አስተያየት ልውሰድ።
እሺ፣ መጀመሪያ ወንድሜን እና ቪኦኤን በጣም አመሰግናለሁ ይህ እድል ስላጋጠመኝ። እንግዲህ ይሄ በየዓመቱ የሚደረገው የአይኤምኤፍ እና የወርልድ ባንክ ስብሰባ መሰረታዊ የሆኑ አቅጣጫዎችን የሚሰጥ ነው እና በመረጃ የተደገፈ ስለሚሆን የኢትዮጵያ የእድገት መጠን ድርብ አሃዝ ከሚለው ወደ 4.5% ይወርዳል በሚባልበት ጊዜ አሳሳቢ ሆኖ አገኘዋለሁ። ግን ይሄ መሆኑ እኔ ኤክስፔክት አደርግ ነበር፣ በበኩሌ እገምት ነበረ አንድ ቀን ይሄ ኢኮኖሚ ወደ ታች ያቆለቁላል የሚል ግምት ነበረኝ።
እንግዲህ ሁኔታውንም ስንመለከት እርስዎም ገልጸውታል፣ ከአስርት ዓመታት በላይ በሁለት ዲጂት የሚጠጋ እድገት ሲያሳይ የቆየው የኢትዮጵያ ምጣኔ በፍጥነት እንደዚህ ሲያሽቆለቁል ምክንያቱንም ገልጸዋል። እዚህ የዓለም ባንክም የአይኤምኤፍም ባለሙያዎች በሀገሪቱ የተከሰተው ድርቅና በዓለም አቀፍ የሸቀጥ ገበያ ደግሞ ዋጋ መቀነስ ነው። በእርግጥ ኢትዮጵያ ነዳጅ አምራች ስላልሆነች ይሄ ክፉኛ የሚጎዳት አይሆንም። ግን እንደው በአጠቃላይ ቁጥሩን ስንመለከት ከሁለት ዲጂት ወደ 4.5%፣ እነዚህ ቁጥሮች ናቸው በሰዎች ኑሮ በዜጎች ኑሮ የሚያመጣው ለውጥ ምንድን ነው? ይሄ
እንደውም አሳሳቢ መሆን ያለበት ከተራው ህዝብ የሚመጣው ጉዳት ምንድን ነው የሚለው ነው አሁን ያቀረብከው። እንግዲህ የኢትዮጵያ እድገት የጀመረው በዝቅተኛ ደረጃ ነው ቢባልም በህብረተሰቡ በኩል መሰረተ ልማት በጣም በተፋጠነ ሁኔታ ስለተስፋፋ የስራ እድል ያስገኛል፣ ገቢን ይጨምራል፣ የመካከለኛው መደብ ያድጋል፣ የኑሮ ውድነት እየቀነሰ ይሄዳል። ያው እድገት በሚኖርበት ሀገር መሰረታዊ የሆኑ መዋቅራዊ የሆኑ የፖሊሲ ለውጦች ስትራክቸራል ወይም ደግሞ መዋቅራዊ የሆነ ለውጥ ይታያል የሚል እንትን ነው ያለው። በጣም አስቸጋሪ የሚሆነው በግብአቶች ደረጃ ባየው እንግዲህ የኢትዮጵያ እድገት እስካሁን ድረስ ስኬታማ የሆነው ድርብ አሃዝ የሚለው እድገት አከራካሪም ቢሆን እሱንም ብንቀበል እኔ በበኩሌ አጠራጣሪ ነው የሚል ግምት አለኝ። ምክንያቱም መሰረታዊ የሆነ ለውጦች ላይ ብዙም ፋይዳ አያሳይም በሰው ህይወት ላይ። ግን የሚሰጠው ግብአት ከውጭ እርዳታ የሚመጣ ከስደተኛ የሚመጣ ገቢ፣ መንግስት የሚበደረው የውጭ ኢንቨስትመንት ወይም ደግሞ መዋለ ንዋይ ፈሰስ ነው። እና እንግዲህ እኔ ራሴን የምጠይቀው እና የኢትዮጵያ ህዝብ የሚጠይቀውም ጥያቄ እስካሁን ድረስ ድርብ አሃዝ የሆነ እድገት አለ ተብሎም የዚህ ድርብ አሃዙ እድገት ውጤት ምን ያክል የህዝቡን ህይወት ለውጦታል የሚለው ነው። እና ከዚህ ላይ በጣም አሳሳቢ የሆነ ትንተና ቀደም ሲል አንክታድ ያቀረበው ነበረ። ኢትዮጵያ እድገት አሳይታለች፣ ግን እድገቱን ተጠቅማ ይህንን እድል ወደ ማህበረሰባዊ ለውጥ ስትራክቸራል የሆነ መዋቅራዊ የሆነ ለውጥ አላመጣችም የሚል ነበር። ይህ እንግዲህ የሚያመለክተው ምንድን ነው? የእድገቱ ውጤት የተዛባ ስርጭትን ያሳያል ማለት ነው። ይህንን ስል ግልጽ ለመሆን እንፈልጋለሁ። እድገቱ የተዛባ ነው የምልበት ዋና ምክንያት ምንድን ነው? ማህበረሰቡ በአብዛኛው ህዝብ እንዲጠቀም ከተፈለገ የእድገቱ ውጤት የተዛባ መሆን የለበትም። እኩልነት ወይም ፍትሐዊነት ያለው መሆን ይኖርበታል። ስለዚህ አሁን እድገቱ ቀነሰ በሚባልበት ጊዜ ያለውን የተዛባ ገቢና የኑሮ ሁኔታ እንዲያውም ያባብሰዋል ማለት ነው።
እናመሰግናለን ሄኖክንና ዶክተር አክሎግን። የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ አሁንም እየተካሄደ ነው ዋሽንግተን ዲሲ ላይ። ከሌሎች ዘገባዎች ጋርም እንደዚሁ እንጠብቃቸዋለን፣ ሁለቱንም ከትንታኔውም ከዘገባውም ጋር። አሁን ወደ ተከታዩ ዝግጅት እናልፋለን። ባህልና ማህበረሰብ
በቅርቡ ኒውዮርክ ከተማ ውስጥ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ ኤግዚቢሽን ላይ የተሳተፉ ወጣት ሰዓሊያን አማኑኤል ተገኔና ዳዊት አበበ ናቸው የዚህ ምሽት የባህልና ማህበረሰብ እንግዶች። ስለ ሥነ ጥበብ አድናቂዎችና የአድናቂዎች መበራከት፣ ስለ ራሳቸው መበረታታትም ብሎም ስለ ጥበቡ በአጠቃላይ ይወያያሉ። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ውይይት ባለፈው ሳምንት ያነሳላቸውን አንድ ጉዳይ መለስ ብሎ በማስታወስ ይሆናል የሚጀምረው አሉላ።
ዳዊት፣ ከአውደ ትዕይንቱ ባሻገር በተለይ ደግሞ በአገር ውስጥ ስራዎቻችሁን ለስነ ጥበብ አድናቂዎች የምታቀርቡ መሆኑን መገመት እችላለሁ። ስራዎቻችሁን በቦታው ተገኝቼ ባላይም፣ ዛሬ በአገር ውስጥ ያለው የስነ ጥበብ ስራዎችን የማድነቅ ሰዎች ቦታና ጊዜ ሰጥተው የመከታተል ሁኔታ ምን ይመስላል? ሰዎች ምን ያህል ይማረካሉ ለጥበብ ስራዎቻችሁ? እናንተንስ የቱን ያህል ያበረታታችኋል አሁን ያለው ሁኔታ?
ልክ ነህ። እንግዲህ እስካሁን እስከ አርት ስኩል ተመረቄ በወጣሁባቸው ጊዜያቶች ጀምሮ ከዛሬ 13 ዓመት ገደማ፣ ያኔ በጣም አስቸጋሪ ነበር። አየህ፣ ከአርት ስኩል ወጥተህ አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች አርቲስት መሆን ከባድ ነው፣ ቻሌንጅ ነው። በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ወይም አዲስ አበባ ፋይን አርት ስኩል ከዛ 20 ተማሪዎች ይመረቃሉ። ስራ ነው የምትፈልገው። በጊዜው ፉል ታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝና ከባድ ነገር ነው። ከኪስ አውጥተን ቤት ኪራይ መክፈል አለብህ። ስለዚህ እነዚህን ሁሉ ማድረግ ስለማይቻል በጊዜው እኛ በግሩፕ ሆነን ስቱዲዮ ስታብሊሽ አድርገን አበሻ አርት ስቱዲዮ የሚባለው መጀመሪያ በ13 አርቲስቶች ከዛ 5 አርቲስቶች ቀርተው በ5 አርቲስቶች የቀጠለ ስቱዲዮ ነው። እንደዛ በግሩፕ ሆነን ራሳችንን ፕሮሞት ማድረግ የጀመርንባቸው ጊዜያቶች አሉ። እንግዲህ ፈታኝነቱን ነው እንግዲህ ከዛሬ 13 ዓመት በፊት። እንዲሁም አድናቂም አርት ኮሌክተርም ጋለሪዎችም በጣም ውስን ነበሩ በጊዜው፣ አሁንም ውስን ናቸው። በእርግጥ ሂደት አየ እንግዲህ 13 ዓመት ስቱዲዮ ስቆይ በየአመቱ የራሱ የቻለ ለውጦች አሉት። አበሻ ክላይንቶች አሉን፣ አበሻ ኮሌክተሮች አሉን። እሾዎች የምናደርግባቸው ኢንስቲትዩቶች እንደ አሊያንስ ስቱዲዮ ፍራንስ፣ ጣሊያን ካልቸር፣ ጀርመን ኢንስቲትዩት እንዲሁም ሌላ ጋለሪ አትሚ ጋለሪ የተባሉት እነዚህ ናቸው እንግዲህ አሁን ማሳያ ቦታዎቻችን የነበሩት። ተጨማሪ መሳይ እና ራኬብ አብሮ የከፈቱት አዲስ ፋይን አርት ጋለሪ አለ። ሚፍታ የሚባል አንድ ወጣት ኪዩሬተር እሱም የጀመረው ጋለሪዎች አሉ። በእነዚህ 13 ዓመቶች እንግዲህ እነዚህ አይነት ጋለሪዎች ተከፍተዋል። ከዚህም በላይ እንፈልጋለን። አሁን ከአርት ስኩል በአመት 30 ተማሪ ያስመርቃል ይመስለኛል። ለ30 ተማሪ እስካሁን ድረስ ለተመረቀውም ተማሪ የሚሆን ቦታ በቂ አይደለም። ወጣት አርቲስቶች እጅግ በጣም ታለንት ሊሆኑ ሲስቶች አሉን አገር ውስጥ። ግን እነዚህን ሰዎች በአግባቡ ለዓለም አቀፍ እይታ እንዲበቁ የሚያደርግ ጋለሪም ሆነ ኪዩሬተር በቂ አይደለም ያሉን። በጣም በጣት የሚቆጠሩ ናቸው። እነሱም ብዙቸውን ይዘው ነው እየሞከሩ ያሉት። ስለዚህ ተከታይ የሆኑት አዳዲስ ጄኔሬሽኖች ብዙ ነገር ይጠብቃሉ። ብዙ ነገሮች፣ ብዙ ስፔስ፣ ብዙ ጋለሪ ይጠበቃል። ባለው ሁኔታ ግን እድገት የለም ማለት አይደለም። ለውጦች በየአመቱ አሉ፣ ዘገምተኛ ናቸው። ስለዚህ እነዚህን ካልተንከባከብን፣ ለነሱ ተገቢውን ቦታ ካልሰጠን እንደ ሀገር ምንድን ነው የምናስተላልፈው ለሚመጣው ጄኔሬሽን? አጠያያቂ ይሆናል። ስለዚህ ያለው ዘገምተኛ እድገት ስለሆነ ትኩረት ይፈልጋል።
ከዚህ ማደግ ይችላል የሚለው የሚያግባባ ይመስለኛል። ለእኚህንም ወጣት የስነ ጥበብ ባለሙያዎች እድል የሚሰጣቸው መስመር መጀመር አለበት፣ መግፋት አለበት ነው እያልከን ያለኸው። አማኑኤል፣ ወደ አንተም ልምጣ ለተመሳሳይ ጥያቄ። ቀደም ብለህ እንደ ጠቆምክልን ሳሎን ኢትዮጵያ ለተባለው በዚህ በዩናይት ስቴትስ ለሚታተም የኢትዮጵያውያን ጋዜጣ በካርቱኒስትነት ሰርተሃል። ወደ እስራኤልም ተጉዘህ እንደ ቆየህ ነግረኛል። ዳዊት እንደ ተመለከተው በስቱዲዮ የስነ ጥበብ ባለሙያነት መኖር ይቻላል ወይ? ዛሬ ፈታኝነቱ የትኛውም ዓለም ነው ብሏል ዳዊት። የሚያግባባ ይመስለኛል። ነገር ግን ከአንድ ቦታ ሌላ ቦታ የተሻለ እድሎች ይኖሩና ጥሩ የመስራትም ጠንክሮ የመውጣትም እድል ይፈጠራልና እንደ ባለሙያ መኖር ይቻላል በጥበብ ስራዎቻችሁ?
እኔ አዎ ነው የምለው። ማለት ካመንክበት ይሆናል። ምክንያቱም ሁሉንም ነገር አትፈልግም። ሁሉንም ነገር ደግሞ ብትፈልግ ሁሉንም ነገር አታገኝም። ግን እንደ ሙያ የምትፈልገውን ነገር ታገኛለህ። ይከብዳል፣ በጣም ይከብዳል። ወደ ሌላኛውም ኑሮ ብትሄድ ይከብዳል፣ ግን ያው ልታገኝ ትችላለህ የተወሰነ ነገር። ግን ይሄኛውን አምነህበት ከአንተ ጋር ይዘኸው ከተጓዝክ ትልቅ ነገር ይፈጠራል። ጊዜውን ጠብቆ ሙሉ የሆነ ደስተኛ የሚያደርግ ነገር ይፈጠራል። በዛ አምናለሁ። የተናገራቸው ነገሮች እንዳለ ትክክል ናቸው። ምክንያቱም ይሄ ግልጽ ነው። እኔም ሳልሆን ሌላም ሰው ቢመጣ ያለው ችግር እነዚህ ነገሮች ናቸው። በጣም ብዙ አሪፍ አሪፍ ልጆች አሉ። በቃ አቅማቸው በደንብ እንደውም ከአቅም በላይ የሆኑ በጣም ጥሩ ልጆች እና ግን እነሱ እንዳለው ያው በቃ መስመር ያስፈልጋል። እንደገና ጋለሪዎች በህብረት የሚሰሩበት አጋጣሚ አሁን እኔ የተማርኩት ነገር አለ። እናንተ ጋር በወር አንድ ቀን ሁሉም ጋለሪ የራሱ የሆነ ሾው አለው። ወይም ደግሞ ሾው እንኳን ባይኖረው የሆነ ሌላ ማለት የራሱ ነገር የሚያሳየው ነገር ይኖራል። እና እሱን መጀመር የሚቻለው አርቲስቱና ጋለሪዎቹ አንድ ላይ በመሆን በወር አንድ ጊዜ ቀን ቢኖረው ህዝቡን ማሳመን ይቻላል፣ ማሳወቅ ይቻላል። ህዝቡ ጋርም ያለ እውቀት ነው ማለት ሳሊው ሲባል በቃ እብዶች ተብሎ ነው የሚታሰበው። እሱ ራሱ አመለካከት የጠፋው አሁን ነው። ሚዲያዎች እንኳን በሚዲያ ደረጃ ብትሄድ ሙዚቃ ነው እንጂ ስዕል ላይ ብዙ እንትን የላቸው። አሁን ነው ትንሽ በቃ ማለት ግድ እየሆነ መጣ። በቃ በደንብ ማድረግ እንችላለን አንድ ላይ በህብረት እንደዚህ አይነት ሳምንቶች ቢኖሩ፣ እንደዚህ አይነት ጊዜዎች ቢኖሩ፣ ኢቭን መንግስትን ራሱ ቦታ መጠየቅ ማለት እንደዚህ አይነት ነገሮች እንፈልጋለን ተብሎ በግድ መጠየቅ ይቻላል። ምክንያቱም ይሄ ግድ ነው። ዞሮ ዞሮ ጊዜ ይወስዳል እንጂ መምጣቱ አይቀርም። ምክንያቱም ከዚህ በፊት ያልነበረ ነገር አሁን አለ። አሁን ያለ ነገር ደግሞ እጥፍ እንደሚያድግ አውቃለሁ። የሚለወጥ
ያድጋል፣ ይለወጣል። እድሎችም እንዲኖሩ መገፋት አለበት ብለሃል። ይሄ ቀናውና ተስፋ የማድረጉ ስሜት ለሚቀጥለውም አዲስ ለሚከፈተውም በርም ሆነ ለሚያድገው ስነ ጥበብ ዓለም አስፈላጊ ይመስለኛል። እስኪ ከግል ስሜታችሁ ጋር የሚገናኙ ከራሳችሁ ልምድም ከቀደሟችሁም ጋር የምታዛምዷቸው ባጭር ባጭሩ የሚመለሱ ጥያቄዎች ከማንሳቴ በፊት ወደ ኤግዚቢሽኑ ልመልሳችሁና በዚህ በኒውዮርክ አውደ ትርኢት ያያችሁት የሳባችሁ ይሄ የግላችሁ የታዘባችሁት የወደዳችሁት ነገር ካለ ዳዊት፣ እናንተ ኢትዮጵያውያኑ ይዛችሁ ከመጣችሁት የሚሆን ከሌላው አፍሪካ ከመጡ ስራዎች እንደ የተማረክበት ካለ አንድ ሁለቱን ብትጠቅስልን።
አዎ፣ ይሄ ዓለም አቀፍ እንደመሆኑ መጠን አየህ፣ ከትልልቅ ጋለሪዎች ትልልቅ አርቲስቶች የተሰበሰቡበት ፕሮግራም ነው እና እዚህ ፕሮግራም ላይ እንግዲህ በመጽሐፍ የማውቃቸው ወይም ደግሞ አንዳንድ ሙዚየም ቦታዎች ላይ ያየኋቸው ትልልቅ ሳሌዎች ላይክ እንደ ካሂንዲ ዋይሊ፣ ጋናዊ አርቲስት ኤላ ተስዌ፣ እነሱን የመሳሰሉ አርቲስቶችን እንዲህ በገሃድ እዛ ቦታ ላይ ያየንባቸው። ከዛ ባሻገር ለእኔ በጣም ትልቁ ነገር የእኛ የኢትዮጵያኖች ተሳትፎ ነው። እኔ ሲሄድ እስከማውቀው ድረስ እኔና አማኑኤል ወደዛ አካባቢ እንደምንሄድ ነበር የማውቀው። ግን በወቅቱ ግን ያየኋቸው ኤልያስ እዛ ነበረ፣ አወል የሚባል ፎቶግራፈር እዛ ነበረ እና እንደዚህ በዛ ብሎ ከአንድ ሀገር እዛ ትልቅ ኢቨንት ላይ የኢትዮጵያውያንን የስነ ጥበብ ውጤት እዛ ጋር ማየቴ በራሱ ለእኔ በጣም ትልቅ 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 ነገር ነው።
አማኑኤል፣ አንተስ የማን ስራ የተለየ ስሜት አሳደረብህ? ምን አየህ የተለየ የምትለው ጎልቶ የታየህ ነገር ካለ በየትኛውም መልኩ?
ያው ጎልቶ የሚታይህ መጀመሪያ የራስህ ነገር። አንዳንዴ እምነቱ ቢኖርህም እዛ ጋር ስታቀርብ የራስህን ነገር ከዛ ሲቀበሉት ሲያምኑበት የበለጠ አንተ እያመንክ ትሄዳለህ። ይረዳሃል፣ ይደግፋል። አምነህ ነው እዛ ጋር ሄድከው፣ ግን ይደግፋል። እና መብዛታችንም አሪፍ ነው። በጣም ደስ ብሎኛል። አንድ ልጅ አሁን አወል ልጅ አላውቀውም፣ ፎቶግራፈር ነው። ስራውንም አይቼው አላውቅም፣ ልጁንም አይቼው አላውቅም ነበር እና ሌላ ኢትዮጵያ ያለ እዛ ጋር ወሰዱ እና በቃ ደስ ይላል። ትልቅ ነገር ነበረ። በአካል ተገኝተን ስላየ ነው ለእኛ ትምህርት ይሆናል። ምን ያህል መስራት አለብን፣ ምን ያህል መጠጋት አለብን፣ ቢያንስ ልክ አሁን እንዳደረግነው እነሱ ያሉበት ቦታ ላይ እንዴት መድረስ አለብን። እኛ ሳንሆን ሌሎቹም መምጣት አለባቸው። አንድ ናይጄሪያዊ ካለች ሶስት ቦታ ወይ ሁለት ቦታ ያሳይና እንደዚያ ውስጥ መግባት አለብን። ብዙ አሉ ከአንድ ከሳውዝ አፍሪካ ከሆነ ቦታ ከሆነ ቦታ ሆኖ ብቻ የሆነ ድግግሞች ብዙ ቦታ ላይ ማያቸው ሰዎች አሉ፣ አርቲስቶች ማለት ነው። እና እኛም ድግግሞች እኛ ብቻ ሳንሆን ሌሎች ልጆች እና የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ቻ ግን ያው መስራት ነው። ምንም ምርጫ የለም። ሁላችን ያለንን ኃይል ተጠቅመን የምንፈልገውና የምንወደውን ነገር አክብረን መስራት ነው። ሌሎቹም ትምህርት የሚሆነው ያ ነው።
አሉላንና ሰዓሊያኑን አማኑኤል ተገኔን እንዲሁም ዳዊት ከበደን አመሰግናለሁኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ቆንጂት፣ ዋና ዋና ዜናዎች ካሉን።
በአፍሪካ የንግድ እንቅስቃሴ ካልተስፋፋና በተለይም ጎረቤታም ሀገሮች ድንበሮቻቸውን ለስራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው፣ ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንኩ ፕሬዚደንት በዛሬው ዕለት ተናግረዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ መሆኑንም ፕሬዚደንቱ ኪም ዮንግ ኪም ዛሬ ለጋዜጠኞች ተናግረዋል። በዓለም ዙሪያ ያሉ ከበርቴዎች አሉ። በሌላ ጉዳይ ደግሞ ከግብር ክፍያ ለማምለጥ ብለው ገንዘባቸውን በውጭ ሀገር የሚሸሽጉባቸው ኩባንያዎች በብዛት መቋቋማቸው መሰማቱ መንግስታት ድህነትን ለመዋጋት የሚያስፈልጋቸውን ብዛት ያለው ገንዘብ የሚያሳጣ በመሆኑ እጅጉን አሳስቦኛል ብለዋል ኪም። ሊቢያ ውስጥ በተባበሩት መንግስታት ድርጅት ሽምግልና ለተመሰረተው አዲስ መንግስት ድጋፍ ለመስጠት የፈረንሳይ፣ የስፔንና የእንግሊዝ አምባሳደሮች ዋና ከተማዋ ትሪፖሊ ገብተዋል። ከሁለት ዓመታት በፊት በዚያች ሀገር ተቀናቃኝ ሚሊሺያዎች ውጊያ ሲያካሂዱ አብዛኞቹ ኤምባሲዎች ከተዘጉ ወዲህ አምባሳደሮቹ ለመጀመሪያ ጊዜ ወደዚያ መሄዳቸው ነው።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየሰማችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሱዳን ስር የሰደደና መጠነ ሰፊ የምግብ እጥረት እንዲሁም እርሱን ተከትሎ የሚከሰተው ከፍተኛ የሰውነት መሟሸሽ ከተዘገበባቸው የዓለም አገሮች አንዷ ናት ሲል ይጀምራል የዕለቱ ርዕሰ አንቀጽ ዩናይትድ ስቴትስ ለሱዳን ለመስጠት የገባችውን የምግብ እርዳታ ይፋ ባደረገበት አትታው። ቁጥራቸው ከሁለት ሚሊዮን በላይ የሚገመት ሕፃናት እጅግ የከፋ የሰውነት መሟሸሽ ታይቶባቸዋል ሲልም ይቀጥላል ርዕሰ አንቀጹ። አሁን ድረስ የቀጠለው የጸጥታ ሁከትና ያስከተለው ከቀይ መፈናቀል ችግር፣ ለእርሻ የሚሆን መሬት እጥረት ተዳምረው በዳርፉር በደቡባዊ ኮርዶፋንና በብሉ ናይል ግዛቶች ያለውን ከፍተኛ የምግብ እጥረትም አባብሰውታል። ሊደርስ የሚችለውን የሞት አደጋ ለመከላከልና የምግብ እጥረቱን ለመቀነስ ብሎም የምግብ ዋጋን ለማረጋጋት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም USAID የ68 ሚሊዮን ዶላር ግምት ያለው አስቸኳይ የምግብ እርዳታ ለሱዳን እንደሚሰጥ ይፋ አድርጓል። ዩኤስአይዲ እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓ ም አንስቶ ጠቅላላ ግምቱ ከ1 ቢሊዮን ዶላር በላይ የሚያወጣ የምግብ እርዳታ ለሱዳን ሕዝብ አቅርቧል ሲልም ርዕሰ አንቀጹ አረጋግጧል። ፕሮግራሙ የሚያቀርበው ይህ እርዳታ የምግብ እጥረቱ የገጠማቸውን ሱዳናውያን እንዲሁም ከደቡብ ሱዳንና ከሌሎች የጎረቤት አገሮች ተፈናቅለው በዚያች አገር ተጠልለው የሚገኙ ስደተኞችን ጨምሮ ቁጥራቸው ከ2.5 ሚሊዮን በላይ የሚሆኑ ሰዎችን ይመግባል። እንደ ርዕሰ አንቀጹም ማብራሪያ በተባበሩት መንግስታት የዓለም ፕሮግራም WFP የሚከፋፈለው ይህ የምግብ እርዳታ አገሪቱ ውስጥ የተቀሰቀሱ ግጭቶችና የተፈጥሮ አደጋዎች ያስከተሉት መጠነ ሰፊ አገር ውስጥ ተፈናቃይነት እንዲሁም ኤልኒኞ የተሰኘው የተፈጥሮ አየር ንብረት መዛባት ያስከተለው ጉዳት ለሚጠይቁት ውስብስብ የአስቸኳይ ጊዜ እገዛ ወይም ደራሽ የሚሆን ነው። ኤልኒኞ ያስከተለው ድርቅ በተለያዩ የአገሪቱ ክፍሎች የምግብ ሰብልና ለገቢ ማመንጫነት የሚዘሩ ወይም የሚመረቱ ሌሎች ምርቶች ከአማካይ በላይ መቀነስ በያዝነው የአውሮፓውያኑ 2016 የሚያስፈልገውን የምግብ መጠን በእጅጉ ከፍ ያደርገዋል። ፕሮግራሙ እድሜያቸው ከ5 ዓመት በታች የሆኑ የሱዳን ሕፃናትን፣ ነፍሰ ጡር አልያም የሚያጠቡ እናቶችን፣ የትምህርት ቤቶችን የምግብ ፕሮግራምና እንዲሁም ለከፋ አደጋ የመጋለጥ እድላቸው ከፍ ያሉ ሌሎች ወገኖችን ለመርዳት በአጠቃላይም በዓለም በሶስተኛ ደረጃ ላይ የሚገኘውን የሱዳን የምግብ እጥረት ለመቋቋም የታለመ መሆኑን የጠቆመው የዕለቱ ርዕሰ አንቀጽ በሱዳን ለከፍተኛ ምግብ ተጋላጩ ህዝብ ቁጥር እስከ 4.5 ሚሊዮን ሊደርስ እንደሚችልም አመልክቷል። በዚያች ሀገር ዋናው ዓለም አቀፍ የሰብአዊ እርዳታ አቅራቢ ዩናይትድ ስቴትስ በግጭቶች የተፈናቀሉትን ወገኖች ጨምሮ መጓጓዣ ሊደርስባቸው በሚችሉ አካባቢዎች ሁሉ ከሱዳን ህዝብ ጋር ባላት አጋርነት በቁርጠኝነት መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ነገ ምሽት በድጋሚና እንገናኛለን። ያስተናገድናችሁ ሰሎሞን አባተና
ቆንጂት ታየነን። አብራችሁን ስላመሻችሁ በጣም እናመሰግናለን። ቀጥሎ
የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣
ደህና ደሩ። Thank you.